The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ውድብና ስልጣን ንምስራሕ ንለውጢ ንቓል ስኸም ዝኾነ ኢና ንፈልጥ
በድርጅታችን ስልጣን ለስራ ለለውጥና ለትግል መሆኑን ነው የምናውቀው። ድርጅቱ ይህንን ይዞ ነው እየሄደ ያለው። ይህም ሆኖ ስርዓቱ እንዲቀጥል የጀመርናቸው የሰላም የልማትና የዲሞክራሲ ስራዎች ውጤት እያስገኙ ነው ያሉት።
በ12ኛው የህዝባዊ ወያኔ አርነት ትግራይ ጉባኤ ላይ በገዛ ፈቃዳቸው ድርጅቱን ከተሰናበቱ ነባር የማዕከላዊ ኮሚቴ አባል አንዷ ወይዘሮ ሮማን ገብረስላሴ ናቸው የተሰሙት።
አንድ ጉባኤ ለውጥ ያመጣል ከተባለ በአገሪቱ ያሉትን ችግሮች ዳሶ የለውጥ አጀንዳዎችን ማስቀመጥ ይኖርበታል፣ መለየት ይኖርበታል። እንግዲህ በኢህአደግ አሁን ያየሁት ያለው ይሄ በኢትዮጵያ ውስጥ ያሉ አንገብጋቢ ጥያቄዎችን ለይቶ በእነዚህ ላይ መልስ ለመስጠት የተዘጋጀ መስሎ አይሰማኝም።
አቶ ገብሩ አስራት የቀድሞ የኢህአዴግ አመራር አባልና አሁን የተቃዋሚው መድረክ አመራር ናቸው። ሰሞኑን የኢህአዴግ ጉባኤ አስመልክቶ ከአሜሪካ ድምፅ ጋር ካካሄዱ ቃለ ምልልስ የተቀነጨበ ነው። ሁለቱም ዘገባዎች በዕለቱ አቢይ ርዕስ በተከታታይ ይቀርባሉ።
ከምሽቱ ዜና መካከል ደግሞ አድማጮች፣ ትናንት የተፈረመው የደቡብ ሱዳን ሰላም ስምምነት የተግባር እንደሚተረጎምና ለ20 ወራት የዘለቀውን የእርስ በርስ ጦርነት እንደሚያቆም ተስፋ ተደርጓል። ከናይጄሪያው ብሔራዊ ጸረ ሙስና ኮሚሽን $5 ቢሊዮን ተሰረቀ ተባለ። ምዕራባውያን የደቡብ ምስራቅ አውሮፓ ማለት የባልካን አገሮች መሪዎች ስለ ፍልሰተኞች ውይይት እያካሄዱ ናቸው የሚሉ ይገኙበታል።
ሳምንታዊ ቅንብሮች፣ ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ ሳይንስና ሕይወት የስልክ አስተያየቶቻችሁን ጨምረን የሐሙስ ነሐሴ 21 2007 ዓ.ም ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበነ ከፕሮግራም አቀናባሪያችን ጽዮን ግርማ ከስርጭት መሐንዲሱ ኦድሬስ ሬገስ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። በትናንትናው ዕለት የተፈረመው የደቡብ ሱዳን የሰላም ስምምነት በተግባር እንደሚተረጎምና ለ20 ወራት የዘለቀውን የእርስ በርስ ጦርነት እንደሚያከትም ተስፋ አለ ሲሉ አማጽያኑ ተናግረዋል። ለቪኦኤ ሌኒ ሩቫጋ ከናይሮቢ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
የአማጽያኑ ተወካዮች ዛሬ ሐሙስ ናይሮቢ ላይ ባደረጉት ጋዜጣዊ ጉባኤ ትናንት ፕሬዚደንት ሳልቫ ኪር ጁባ ውስጥ የፈረሙትን የሰላም ውል የሀገሪቱ መንግስትና የራሳቸውም ወገን አማጽያኑ እንዲያከብሩ ጥሪ አቅርበዋል። አዲስ አበባ ላይ ሲካሄድ በቆየው የሰላም ድርድር የአማጽያኑ ምክትል ዋና ተደራዳሪ የሆኑት ዲዩ ማቶክ ዎል የእኛ ወገን እንደሆነ ውሉን በተግባር ለመተርጎም ዝግጁ ነው ብለዋል።
We are ready. We commit ourselves into implementation of this peace agreement. We believe that next 72 hours
እኛ ዝግጁ ነን። የሰላም ስምምነቱን ተግባራዊ ለማድረግ ቆርጠናል። በቀጣዮቹ 72 ሰዓታት ውስጥ በሰላም ሁሉ የተቀመጠው ዘላቂ ተኩስ አቁም ተግባራዊ ሆኖ አገራችን ትረጋጋለች ብለን እናምናለን።
ትናንት ፕሬዚደንት ሳልቫ ኪር በስምምነቱ ውስጥ ከባድ ቅሬታዎች አሉኝ ማለታቸው የሚታወስ ሲሆን የአማጽያኑ መሪ ሪያክ ማቻር እንዲህ ያለው አነጋገር እውን ይሄ መንግስት ውሉን ከልቡ ተግባራዊ ሊያደርግ ቆርጧል የሚለውን ጥርጣሬ የሚፈጥር ነው ብለዋል። ዛሬ እንዲያውም ቤንቱዊ ከተማ ውስጥ መለስተኛ ውጊያ ነበር የሚሉ ዘገባዎች ተሰምተዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ተፋላሚዎቹ ወገኖች በግጭቱ ልጆችን በተዋጊነት ማሰለፍን ጨምሮ የሰብአዊ መብት ረገጣዎችን ፈጽመዋል ሲሉ ወንጅለዋል። በሰላም ንግግሩ የአማጽያኑ ቃል አቀባይ የነበሩት ስቴፈን ኮል ውሉ ዳር መድረሱ ለተበደሉ ፍትህ የሚመጣበትን ምዕራፍ የሚከፍት ነው ብለዋል። በውል ውስጥ የተቀመጠው ፍርድ ቤት እንዴት እንደሚቋቋም በድርድር እንወስናለን ሲሉም አክለዋል። በቦር ከተማ በውጊያው ሶስት ዘመዶቹ የሞቱበትና እሱም ለጥቂት አምልጦ ወደ ናይሮቢ የተሰደደ የሆነው ማይክል ቱት ሰላም ሊወርድ ይችላል የሚል ተስፋ እንዳለው ይናገራል።
I'm optimistic that if the two warring parties are committed, a long-lasting peace will be achieved.
ሁለቱ ተፋላሚ ወገኖች ቁርጠኞች ከሆኑ በደቡብ ሱዳን ዘላቂ ሰላም ይሰፍናል የሚል ተስፋ አለኝ። ምክንያቱም ግጭቱ ከተቀሰቀሰበት ጊዜ አንስቶ የደቡብ ሱዳን ህዝብ እንደተቀረው ዓለም ህዝብ ለመኖር አዳጋች ሆኖበት ቆይቷል።
ሚስተር ኪር ውሉን ባይፈርሙት ኖሮ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ከመጪው መስከረም 6 ጀምሮ በደቡብ ሱዳን ላይ የጦር መሳሪያ አቀባ እንዲጣል ዋና ዋናዎቹ መሪዎችም በማዕቀብ እንዲቀጡ ሐሳብ አቅርባ እንደነበረ የሚዘነጋ አይደለም።
ከናይጄሪያው ብሔራዊ ጸረ ሙስና ኮሚሽን ወደ 5 ቢሊዮን ዶላር በመጥፋቱ የመወሰኛው ምክር ቤት ኮሚቴ ጉዳዩን እየመረመረ መሆኑ ተነገረ። የኮሚሽኑ ሊቀመንበር ኢብራሂም ላሙርዴ በቀድሞ ፕሬዚዳንት ጉድላክ ጆናታን የተሾሙ የቀድሞ ፖሊስ አባል ናቸው። ክሱን ሲያስተባብሉም ይሄ በአንዳንድ የምክር ቤቱ አባላት የተቀነባበረ ዘመቻ ነው ብለውታል። የሴኔቱ ፕሬዚዳንት ቦኩላ ሳራኪ ምርመራው ከምንም ፖለቲካ ጋር የተገናኘ አይደለም ነው ያሉት። የወቅቱ የናይጄሪያ ፕሬዚዳንት መሐመዱ ቡሃሪ ከ150 ቢሊዮን ዶላር በላይ የመንግስት ገንዘብ ተሰርቋል ይላሉ።
ምዕራባውያን የደቡብ ምስራቅ አውሮፓ ማለትም የባልካን አገሮች መሪዎች አውሮፓ ውስጥ እየጨመረ የመጣውን የፍልሰተኞች ቀውስ ለመፍታት እየተወያዩ ባሉበት በአሁኑ ወቅት ወደ 50 ያህል ስደተኞች ኦስትሪያ ውስጥ በከባድ መኪና ውስጥ እንዳሉ ሞተው መገኘታቸው ተሰማ። አንድ የኦስትሪያ ባለስልጣን እንዳረጋገጡት ፓርንዶርፍ በተሰኘች መንደር አካባቢ በርካታ ሰዎችን ያሳፈረ አንድ የጭነት መኪና ቆሞ አስተውለዋል። ባለስልጣኑ መኪናው ውስጥ ያሉትን ሰዎች ቁጥር በትክክል መግለጽ እንዳልቻሉም ተናግረዋል። ከመጨናነቅ የተነሳ እዚያ ውስጥ ያሉት ሰዎች እንደሞቱ ነው የተገለጠው። የጀርመኗ ቻንስለር አንገላ መርክል ከሁለተኛው የዓለም ጦርነት ወዲህ የተከሰተውን የፍልሰተኞቹን ጉዳይ የተመለከተውን ጉባኤ ከሚካፈሉት መሪዎች አንዷ ናቸው። አሰቃቂ ግኝት አሉ ሚስ መርክል ሞተው ስለተገኙ ስደተኞች ሲናገሩ። አውሮፓ ለፍልሰተኞች ቀውስ ትልቅ ቦታ ልትሰጠው እንደሚገባ የሚያስጠነቅቅ ነው ብለው ይህን ችግር ለመፍታት በጋራና በአንድነት መስራት እንዳለብንም የሚጠቁም የጥሪ ደውል ነው ሲሉ አሳስበዋል። ወደ አውሮፓ ህብረት አገሮች ለመድረስ የሚፈልጉ ፍልሰተኞች ሰርቢያና መቄዶንያ ዋና መተላለፊያ ኮሪደሮቻቸው መሆናቸው ይታወቃል።
ወደ 200 የሚሆኑ ጡረታ ላይ የሚገኙ ከፍተኛ የአሜሪካ ወታደራዊ ባለስልጣናት ከኢራን ጋር የተደረሰው የኒውክሌር ጦር መሳሪያ ስምምነት ውድቅ እንዲደረግ ለዩናይትድ ስቴትስ ምክር ቤት ማሳሰቢያ ላኩ። ስምምነቱ ኢራንን የኒውክሌር ጦር መሳሪያ ከመገንባት አያዳግታትም ይላሉ እነዚህ ጡረተኞች ከፍተኛ ወታደራዊ ባለስልጣናት በላኩት ደብዳቤያቸው። ለሁለቱም ለመወሰኛውና ለተወካዮቹ ምክር ቤት የተላከው ይህ ደብዳቤ የኢራን ማዕቀብ አንስቶ በቀጣዩ 10 ዓመታት ደግሞ በቢሊዮን ዶላር የሚቆጠር ገንዘብ መልቀቅ ለእስራኤልና ለመካከለኛው ምስራቅ ደህንነት ጎጂ ነው ሲል ያስጠነቅቃል። ይህ ጡረተኛ ባለስልጣናት ደብዳቤ ለኮንግረሱ የተላከው ወደ 36 የሚሆኑ አሁንም በጡረታ ላይ የሚገኙ ከፍተኛ የወታደራዊ ባለስልጣናት ለኢራኑ የኒውክሌር ስምምነት ያላቸውን ድጋፍ በመግለጽ ለኮንግረሱ ከጻፉ ከሳምንት በኋላ መሆኑ ነው። እነኚህኞቹ በበኩላቸው ስምምነቱ ሙሉ በሙሉ ተግባራዊ ሲሆን አሜሪካና ሸሪኮቿ የመካከለኛው ምስራቅና መላው ዓለም ሰላም ይሆናል ብለዋል። የዩናይትድ ስቴትሱ ኮንግሬስም የኢራን የኒውክሌር ጦር መሳሪያ ስምምነት ለመደገፍም ሆነ ውድቅ ለማድረግ ከዛሬ በኋላ 22 ቀናት ነው የቀሩት።
ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን አባላት የሆኑ አጥፍቶ ጠፊዎች መኪናቸውን ከአንድ የኢራቅ ወታደሮችን ከጫነ ኮንቮይ ጋር በማጋጨት ባደረሱት ፍንዳታ 2 ከፍተኛ ወታደራዊ አዛዦች መሞታቸውን የኢራቅ ባለስልጣናት አስታወቁ። ጥቃቱ ዛሬ ሐሙስ የደረሰው ይኸው ነውጠኛ ቡድን አንባር ክፍለ ሀገር ውስጥ ከሚቆጣጠራት ራማዲ ከተማ በስተሰሜን መሆኑን ባለስልጣናቱ አመልክተው በዚህ አካባቢ የባግዳድ ኃይሎች ከዚህ አማጺ ቡድን ጋር ለወራት ያህል ሲዋጉ እንደቆዩም ታውቋል። ሁለቱ የተገደሉት መኮንኖች የአንባር ወታደራዊ ኦፕሬሽን ምክትል አዛዥ ሜጀር ጀነራል አብዱል ራህማን አቡ ሪጊፍ እና የአስረኛው ክፍለ ጦር አዛዥ ብሪጌዲየር ጀነራል ሰፊን አብዱል ማጁድ መሆናቸውን መግለጫው አመልክቷል።
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ዛሬ ሐሙስ ኒው ኦርሊንስን ይጎበኛሉ። ሰበቡ ከተማይቱ ካትሪና በተሰኘው ኃይለኛ ዝናብ አዘል አውሎ ንፋስና ጎርፍ የተጥለቀለቀችበትን ወደ 1800 ሕይወት የጠፋበት 10ኛ ዓመት ለማክበር የምትዘጋጅበት ሰሞን መሆኑ ነው። እናም ፕሬዚዳንት ኦባማ በዛሬው ዕለት ሕዝቡ ከአስከፊው ማዕበል ተቋቁሞ በሕይወት የተረፈበትን ቀን አስመልክተው ንግግር እንደሚያደርጉም ይጠበቃል። ዋይት ሀውስ ይፋ ካደረገው ንግግራቸው ላይ የተቀነጨበው አስተያየት እናንተ ከከባድና ከማይቻል አሳዛኝ ሁኔታ ውስጥ የወጣችሁና የተሻለ መጻኢ እድል ምሳሌዎች ናችሁ ማለታቸው ተመልክቷል። የምትገነቧትና መልሳችሁ የምታቋቁሟት ከተማም ከዚህ ቀደም የነበረችውን አይነት ብቻ ሳትሆን ማንም ይሁን ማን፣ ከየትም ይሁን ከየት፣ ምንም ይምሰል ምን፣ ጥቂት በሆነ በርካታ ገንዘብ ያለው ሰው ይሁን ብቻ ማንኛውም ሰው ሁሉ ሊኖርባትና ሊበለጽግባትም ጭምር የሚችል ከተማ ነው የምትገነቡት ሲሉም ኦባማ በንግግራቸው ማስፈራቸው ታውቋል።
በመጨረሻም ካቡል ውስጥ የሚገኙ ዲፕሎማቶቼ ደህንነታቸውና የኤምባሲያችን ጸጥታ መጠበቁን አፍጋኒስታን ልታረጋግጥልኝ ይገባል ስትል ፓኪስታን ጠየቀች። ፓኪስታን ጥያቄውን ያቀረበችው የአፍጋኒስታን ወኪሎች ካቡል የሚገኙትን ባለሥልጣናቷን በተለይም ከኤምባሲ ውጪ የሚኖሩ ሰዎችን እያዋከቡባቸው መሆኑ መሰማቱ እንደሆነ ተነግሯል። በዚህ ወከባ የተነሳም አንድ ከኤምባሲ ውጪ የሚኖሩ የፓኪስታን ኤምባሲ ሰራተኛ ወደ ኤምባሲው ቅጥር ግቢ ተመልሰው እንዲገቡ ተገደዋል ብለዋል ባለሥልጣናት። ደረሰ የተባለው ወከባ በዚህ ሳምንት የተፈጸመው ካቡል ውስጥ ሺሪ ናው አካባቢ ሲሆን ማንነታቸው ያልታወቀ ሰዎች ከፓኪስታን ኤምባሲ አንድ ባለሥልጣንን በጠለፉበት ወቅት ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ ቋዚ ካህሊ ሉላህ ዛሬ ሐሙስ ከኢስላማባድ በሰጡት ቃል የአፍጋኒስታን ባለሥልጣናት ይህን መሰል ሁኔታ እንዳይፈጸም እርምጃ መውሰድ እንዳለባቸው አሳስበዋል። አድማጮች፣ ዜናው አበቃ። የተከበራችሁ አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። እያስተናገድናቸው ያለ ነው አዲሱ አበበና
አሉላ ከበደንን። በሰዓቱ የዓለም ዜና የጀምረው የሐሙስ ነሐሴ 1 ቀን ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችንም ያስከትላል። ወደ ምሽቱ አቢይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ከወዲሁ ለቅምሻ።
የሳይንስ ማሰብ አይደለሁም። ድሮ ተማሪ እያለሁ ወደ በረሃ ከመውጣቴ በፊት የፖለቲካ ሁኔታ መጥቶ ወደ በረሃው ባይወስደኝ ምን ትማር ነበር ብለህ ብትጠይቀኝ የህዋውን ሳይንስ ነበር መማረው።
አቶ ተፈራ ዋልዋ ናቸው። በኢትዮጵያ የጠፈር ሳይንስ ማኅበርና በአገሪቱ የጠፈር ክንዋኔዎች ላይ የሰጡንን ቃለ ምልልስ ይዘናል። ያኔ ይደመጣሉ በስፋት። አድማጮች፣ አሁን የዕለቱ አብይ ርዕስ
12ኛው የህዝባዊ ወያነ ሓርነት ትግራይ ጉባኤ ቅዳሜ ነሐሴ 16 በመቀሌ ተጀምሮ ዛሬ በስድስተኛው ቀን ተጠናቋል። የህወሓት ጉባኤ ነባር የድርጅቱ ማዕከላዊ ኮሚቴ አባላት በክብር መሰናበታቸውን ከመካከላቸው፣ በሌላ በኩል ደግሞ ሁለቱን የቀድሞ ሊቀመንበርና ምክትሉን በድጋሚ መምረጡም ተዘግቧል። በመዝጊያው ስነ ስርዓት ላይ የተገኘው ግርማይ ገብሩ ተከታዩን አድርሶናል።
1500 ሰዎች በድምፅና ያለ ድምፅ የተሳተፉበት የህዝባዊ ወያነ ሓርነት ትግራይ 12ኛው ጉባኤ ዛሬ ከሰዓት በፊት 45 የድርጅቱ ማዕከላዊ ኮሚቴ በመምረጥ ተጠናቋል። 12ኛው የህወሓት ጉባኤ ባለፉት 6 ቀናት በልማት በመልካም መስተዳድርና በበርካታ የፖለቲካ ርዕሰ ጉዳዮች ላይ በዝርዝርና በጥልቀት ገምግሞ መወያየቱን የጉባኤው ቃል አቀባይ መሆናቸው የተገለጹት አቶ አባይ ጸሐዬ ተናግረዋል። አባይ ጸሐዬ እንዳሉት በተለይም ጉባኤው ልዩ ትኩረት ሰጥቶ የተወያየው በድርጅቱ ጉድለቶች ዙሪያ መሆኑን ተጠቅሷል። የህወሓት 12ኛው ጉባኤ 7 ነባር የድርጅቱ ታጋዮችና የአመራር አባላት በክብር አሰናብቶ በሌሎች ተክተዋል። ከነኚህም 4ቱ አቶ አባይ ጸሐዬ፣ አቶ አባዲ ዘሞ፣ አቶ ጸጋይ በርሃም እናም አቶ ቴድሮስ ሀጎስ ሲሆኑ በገዛ ፍቃዳቸው ከድርጅቱ የማዕከላዊ ኮሚቴ አባልነት በክብር እንዲሰናበቱ ጠይቀው የተሰናበቱት 3ቱ ደግሞ ወይዘሮ ሮማን ገብረስላሴ፣ አቶ ተክለወይኒ አሰፋና አቶ ተወልደ በርሀ ናቸው። የክብር ተሰናባቾቹ ዛሬ በተካሄደው የመዝጊያ ስነ ስርዓት የህወሓት የክብር ስንብት ማረጋገጫ ሰርቲፊኬት ተሰጥቷቸዋል። በገዛ ፍቃዳቸው ከተሰናበቱት አንዱ ወይዘሮ ሮማን ገብረስላሴ የጀመርናቸው የሰላም የልማትና የዴሞክራሲ ዓላማዎች በበለጠ ውጤት እንዲያስገኙ አዲሱ ትውልድ መረከብ አለበት ብለዋል።
ውድብና ስልጣን ንምስራህ ንለውጢ ንቃልስ ከም ዝኾነ ኢና ንፈልጥ።
በድርጅታችን ስልጣን ለስራ ለለውጥና ለትግል መሆኑን ነው የምናውቀው። ድርጅቱ ይህንን ይዞ ነው እየሄደ ያለው። ይህም ሆኖ ስርዓቱ እንዲቀጥል የጀመርናቸው የሰላም የልማትና የዲሞክራሲ ስራዎች ውጤት እያስገኙ ነው ያሉት። በበለጠ ውጤት እንዲያስገኙ ደግሞ አዲሱ ትውልድ እየተረከበ እኛ በጎን ሆነን ያለንን ተሞክሮና በአቅማችን የምንችለውን ለወጣቱ ለማስተላለፍ የተሻለ መንገድ ሆኖ በመገኘቱ ነው መተካካቱን የመረጥነው።
12ኛው የህወሓት ጉባኤ ዛሬ ሲጠናቀቅ ድርጅቱ ለመምራት አቶ አባይ ወልዱን ሊቀመንበር፣ ዶክተር ደብረጽዮን ገብረ ሚካኤልን ደግሞ ምክትል ሊቀመንበር አድርጎ መርጧል። እንዲሁም ጉባኤው 9 የህወሓትና የኢህአዴግ የሥራ አስፈጻሚ አባላትንም መርጧል። እነሱም አቶ አባይ ወልዱ፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር ቴድሮስ አድሃኖም፣ አቶ በየነ መክሩ፣ ወይዘሮ አዜብ መስፍን፣ አቶ ዓለም ገብረ ዋህድ፣ አቶ ጌታቸው አሰፋ፣ ዶክተር አዲስ ዓለም ባሌማና ወይዘሮ ፈትለወርቅ ገብረ እግዚአብሔር ናቸው። ይህ በእንዲህ እንዳለ የኢህአዴግ ጉባኤም በቅርቡ በመቀለ ከተማ እንደሚካሄድ ተገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ሰሞኑን መቀሌ ከተማ ውስጥ የሚካሄደው 10ኛው የኢህአዴግ ድርጅታዊ ጉባኤ ቁልፍ ናቸው ለተባሉ የአገሪቱ ጥያቄዎች መልስ የሚሰጥ አይደለም ሲሉ የቀድሞ የግንባሩ የአመራር አባልና የአሁኑ የተቃዋሚ መሪ አቶ ገብሩ አስራት ተናግረዋል። ይህም ቀደም ብሎ ከተካሄዱት የአራቱ የኢህአዴግ አባል ድርጅቶች ጉባኤ ተረጋግጧል ይላሉ አቶ ገብሩ። አቶ ገብሩ አስራትን እስክንድር ፍሬው አዲስ አበባ ላይ አነጋግሯቸዋል። ቃለ ምልልሱ ቀጥሎ ይቀርባል።
የአራቱ አባል ድርጅቶች ጉባኤዎች ተጠናቀው የዋናው የኢህአዴግ ጉባኤ መጀመር እየተጠበቀ ነው። 10ኛው የኢህአዴግ ድርጅታዊ ጉባኤ ከ1500 በላይ ተሳታፊዎች የሚገኙበት፣ በርከት ያሉ የህብረተሰብ ክፍሎችም የሚወከሉበት መሆኑን ፓርቲው አስታውቋል። አራቱ አባል ድርጅቶች ኦህዴድ፣ ብአዴን፣ ደኢህዴን እና ህወሓት ብቻ እያንዳንዳቸው 250 ሰዎችን እንደሚወክሉም ተመልክቷል። ዋና ዋና የሆኑ አገራዊ አጀንዳዎች ለውይይት የሚቀርቡበት፣ ውሳኔዎችም የሚተላለፉበት መሆኑንም ግንባሩ እየገለጸ ይገኛል። በታሪክ ወደ ኋላ መለስ ብሎ መመልከት ብቻውን እንደዚህ አይነቱ ጉባኤ በኢህአዴግ አሰራር ውስጥ ትልቅ ቦታ እንደሚሰጠው ለማየት ያስችላል። መረጃዎች እንደሚጠቁሙት በግንባሩ ታሪክ ውስጥ የሚታወሱ ቁልፍ ውሳኔዎች፣ የፖሊሲ አቅጣጫዎችና ሌሎች በመሰል ጉባኤዎች የተወሰኑ ናቸው። የተቃዋሚው መድረክ ከፍተኛ አመራር አባል አቶ ገብሩ አስራት ግንባሩ እስከዛሬ ካካሄዳቸው ጉባኤዎች በአምስቱ የተሳተፉና ከፍተኛ ባለስልጣን ሆነው የሚያገለግሉ ናቸው። ድርጅታዊ ጉባኤ ከፍተኛ የስልጣን አካል ነው ይላሉ። ይህም ሆኖ ግን ሰሞኑን በመቀሌ ከተማ ከሚካሄደው 10ኛው የኢህአዴግ ድርጅታዊ ጉባኤ አዎንታዊ ውጤት አይጠብቁም። አሁን ካለው ሁኔታ አንጻር ለሀገሪቱ ጥያቄዎች ምላሽ ለመስጠት የተዘጋጀ አይደለም ይላሉ።
አንድ ጉባኤ ለውጥ ያመጣል ከተባለ በሀገሪቱ ያሉትን ችግሮች ዳሶ የለውጥ አጀንዳዎችን ማስቀመጥ ይኖርበታል፣ መለየት ይኖርበታል። እንግዲህ በኢህአዴግ አሁን ያየሁት ያለው ይሄ በኢትዮጵያ ውስጥ ያሉ አንገብጋቢ ጥያቄዎችን ለይቶ በእነዚህ ላይ መልስ ለመስጠት የተዘጋጀ መስሎ አይሰማኝም። ይህን የምለው ምንድን ነው? እንግዲህ በኢትዮጵያ ብዙ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ችግሮች አሉ፣ መሰረታዊ የሆኑ ችግሮች። ኢህአዴግ ከእነዚህ ውስጥ መርጦ የተወሰኑትን ብቻ ለማንሳትና ለመነጋገር ወስኗል። ለምሳሌ የዲሞክራሲ ጥያቄ በኢትዮጵያ አንዱ ከፍተኛ ጥያቄ ነው። የሰብአዊ መብት ጥያቄ፣ የህግ የበላይነት ጥያቄ፣ የዜጎች ነጻነትና መብት ጥያቄ፣ እንደዚህ ያሉ የፖለቲካ ጥያቄዎች አሁን እየተካሄዱ ባሉ በኢህአዴግ ጉባኤዎች የድርጅቶች ጉባኤዎችም እየተነሱ አይደለም ሳይው
ከዋናው የኢሃድግ ጉባኤ ቀደም ብለው የተካሄዱትና በቀደም ተከተል እስከዛሬ የተጠናቀቁት የኢሃድግ አባል ድርጅቶች ጉባኤዎች ያቶ ገብሩ አስራት አስተያየት መነሻ ናቸው። እርሳቸው እንደሚሉት ዋናው ጉባኤ የነዚህ ጉባኤዎች ድምር ነው። በነዚህ ጉባኤዎች የተነሱት አጀንዳዎች የሀገሪቱን ችግሮች ከስር መሰረቱ የተመለከቱ አይደሉም ነው ያሉት። በነጽጽር የተሻለ የሚባል ውይይት የተካሄደው በህዋት ውስጥ ነው ብለዋል።
በዚህ በህዋት ጉባኤ ቀደም ካልኩት ልቀጥልና ብዙ ጥያቄዎች ተነስተዋል። ብዙ ጥያቄዎች ይፋ የሆኑና ይፋ ያልሆኑ ብዙ ጥያቄዎች ተነስተዋል። ቀደም እንዳልኩ አመራሩ በተገቢው የመራ አይደለም። ችግሮች ተበራክተዋል። በተለይ አካባቢው ትግራይን መምራት አልቻለም። አሁን ያለው አመራር ትግራይን ማስተዳደርና መምራት አልቻለም። ገበሬው፣ ነጋዴው፣ ጠቅላላ ምልአተ ህዝቡ እጅግ ተቸግሯል። እና ለዚህ መፍትሄ መገኘት አለበት የሚለው ጥያቄ ሲነሳ ቆይቷል። እንግዲህ በዚህ ጉባኤም በርካታ ጉባኤተኞች ይህን ነገር አንስተዋል። በተለይ ይህን በማንሳታቸው እኔ ላመሰግናቸው እወዳለሁ። ከአባላቱ ነው በጉባኤው ተሳታፊ ሆነው ግዴታቸውን ለመወጣት የመከሩ አባላት አሉ። እነዚህ ችግሮች መነሻቸው ምንድን ነው? አመራሩ ምን እየሰራ ነው? ጭራሽ አመራሩ አለን ወይ የሚሉ ጥያቄዎች አንስተዋል። ስለዚህ እነዚህ መነሳታቸው በጣም ጥሩ ነው በአንድ በኩል።
ይህም ሆኖ ጉባኤው በአንዳንድ የሀገሪቱ አንገብጋቢ ጉዳዮች ላይ መነጋገሩ እንደማይቀር አቶ ገብሩ ያምናሉ። መሰረታዊ ምክንያታቸውን ከማየት ይልቅ ግን ያፈጻጸም ችግር ተደርገው ይታለፋሉ ሲሉም ተናግረዋል። ጉባኤተኞች ጥያቄ ቢያነሱ፣ ውይይት ቢደረግና ውሳኔ ቢተላለፍ እንኳን የመተግበሩ ስልጣን የሥራ አስፈጻሚ ኮሚቴው መሆኑን አስታውሰዋል።
ጉባኤዎች በየሁለት ዓመት ወይም ሁለት ዓመት ተኩል የሚካሄዱ ናቸው። ጉባኤ ከወሰነ በኋላ ዋናው ስልጣን ያለው ስራ አስፈጻሚ ጋ ነው። ስለሆነ እዚህ ላይ የሚነሱ ጥያቄዎችም ተግባራዊ ይሆናል ብሎ ማሰብ ያስቸግራል።
ግን የጉባኤው ውሳኔ ሆኖ ይወጣሉ? የጉባኤው አቋም ሆኖ ይወጣሉ ውሳኔዎቹ? አሁን በጉባኤተኛው የሚነሱት?
አዎ፣ ሊሆኑ ይችላሉ። አዎ፣ ውሳኔዎች ይተላለፋሉ። በተለይ እነዚህ ቅድም ያልኳቸው ችግሮች፣ የሙስና ችግር፣ የመልካም አስተዳደር ችግር፣ እንደዚህ እንደዚህ ያሉ ድርጅቶቹ በራሳቸው አቅም የደረሱባቸው አመለካከቶች ውሳኔ ሆነው ሊወጡ ይችላሉ። ግን እነዚህ ውሳኔዎች ተግባራዊ ይሆናሉ የሚለው ነው ዋናው ጥያቄ። እንግዲህ ፋይናል የመጨረሻ ስልጣኑ የስራ አስፈጻሚ ነው። የስራ አስፈጻሚ ስለሆነ ስራ አስፈጻሚው በሚቀጥሉት ሁለት ዓመታት በፈለገው በመረጠው መንገድ ሊወስድ ይችላል። እንግዲህ የጉባኤ ዋና ጉባኤተኛው በጣም ጥሩ አካሄድ ከሄደ ሊያደርግ የሚችለው በተለይ የድርጅቶቹ ጉባኤ አመራርን መቀየር ነው፣ አመራርን መለወጥ ነው። እና በዚህ ረገድ ሶስት ድርጅቶች አመራር አልለወጡም።
ኦህዴድ፣ ብአዴን እና ደኢህዴን ማለት ነው፣
አልለወጡም። ህወሓትም ውስጥ ቢያንስ በሊቀመንበርና በምክትል ሊቀመንበር ዙሪያ ለውጥ የሚያደርጉ አይመስለኝም። ስለዚህ የእነሱ ስልጣን የሚመስለኝ እዚህ ሊያደርጉ የሚችሉ እነዚህ ድርጅቶች ምናልባት ለወደፊቱ የለውጥ አጀንዳን ያራምዳሉ የሚላቸውን ሰዎች በማዕከላዊ ኮሚቴ ውስጥ ማካተት ነው የሚሆነው። ይህን ሊያደርጉ ይችላሉ። ከዛ ውጭ ግን የወሰኑትን ውሳኔ የመቆጣጠር ኃላፊነትም አሰራርም የላቸውም። የወሰኑት ውሳኔ በመጨረሻ በስራ አስፈጻሚና በማዕከላዊ ኮሚቴ የሚወሰን ስለሆነ ብዙም ፋይዳ ያለው አይመስለኝም።
አስገዳጅ አይደሉም ውሳኔዎቹ ነው ማጠቃለያ ሆነ ሳጠቃላቸው ውሳኔዎቹ ወሰናሉ፣ ግን አስገዳጅ አይደሉም
አይሆንም።
የቀድሞው የህወሓት ኢህአዴግ አመራር አባል ያሁኑ የተቃዋሚ ፓርቲ መሪ አቶ ገብሩ አስራት አስተያየቶች የገዢውን ፓርቲ ምላሽ የሚጠይቁ ናቸው። ከተሳካ ይዤ መለሳለሁ። ከአቶ ገብሩ አስራት ጋር ካደረግኩት ቃለ ምልልስ ሰፋ ያለው ክፍል ግን ቅዳሜ ምሽት ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ የትንታኔ መጽሔቱ ክፍለ ጊዜ ይቀጥላል። በኦሮሚያ ክልል በምዕራብ ሸዋ ዞን ኖኖ አሎ ቀበሌ ተፈጽሟል የተባለውን የመብት ረገጣ መንግስት በገለልተኛ አካል እንዲጣራ እንዲያደርግ የመላው ኢትዮጵያ አንድነት ድርጅት መኢአድ ጥሪ አቅርበዋል። በአካባቢው ባለስልጣናት በደል እንደተፈጸመባቸው የቀበሌው ነዋሪዎች ተናግረዋል። የወረዳው ፖሊስ አዛዥ ጉዳቱን ያደረሱት የአካባቢው መንግስት ባለስልጣናት አይደሉም ነው የሚሉት፣ አጥፊዎች ናቸው ያሏቸውንም ለፍርድ እንዲቀርቡ እንደሚያደርጉ ይናገራሉ። መለስካቸውማ ተከታዩ ልኳል።
የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ባሰራጨው ሰነድ እንዳተተው በሀገሪቱ ህገ መንግስት ድንጋጌ መሰረት ኢትዮጵያውያን በየትኛውም የሀገሪቱ ክፍል ለመዘዋወር፣ ለመኖርና ሀብት ለማፍራት ሙሉ መብት የሰጠ መሆኑን ጠቁሞ ይህ ግን በገዢው ፓርቲ ባለሥልጣናት እየተጣሰ እንደሆነ ይገልጻል። በሰላም አብረው በሚኖሩ ዜጎች መካከል ቅራኔ እንዲፈጠር በካድሬዎችና በመንግስት አካላት የሚደረገው ሥራ በአስቸኳይ ይቁም የሚል ርዕስ የሰጠው ይህ ድርጅቱ ያሰራጨው ጽሑፍ በኦሮሚያ ክልል በምዕራብ ሸዋ ዞን በኖኖ ወረዳ የአሎ ቀበሌ ነዋሪዎች የሆኑና ከአማራ ክልል የመጡ ናቸው ባላቸው ነዋሪዎች ላይ ተፈጽሟል ያለውን የመብት ረገጣ ይዘረዝራል። አንድ ሰው እንደተገደለ፣ 10 ሰዎች ከፍተኛ የአካል ጉዳት እንደደረሰባቸው፣ 99 የሳርና 25 የቆርቆሮ ክዳን ያላቸው ቤቶች ከነሙሉ ንብረታቸው ሚያዝያ 10 ቀን 2007 ዓ ም መቃጠላቸውን ያስረዳል። መያድ ይህንን ጉዳይ መንግሥት በገለልተኛ አካል እንዲጣራ እንዲያደርግ ጥሪውን አቅርበዋል። ይህን ግፍ የከፋና እጥፍ ድርብ ያደረገው እነዚህ ቤትና ንብረታቸው በሳት የወደመባቸው ግለሰቦች መከላከል እንዳይችሉ ተደርጎ አስቀድመው በመንግሥት ካድሬዎችና በፖሊስ አካላት ተይዘው ወደ እስር እንዲወረወሩ መደረጉና ሚስቶቻቸውም ለስብሰባ ውጡ ተብለው በአንድ ቦታ ከታጎሩ በኋላ መሆኑ ነው ይላል የመያድ የጽሑፍ መግለጫ። የዚህ ድርጊት ምክንያቱ ምንድን ነው ለሚለው የጋዜጠኛ ጥያቄ የመኢአድ ፕሬዚዳንት አቶ አበባው መሐሪ መልስ ሰጥተዋል።
አሁን የሚደረገው ምንድን ነው? እኛ ሀገር መታችሁ እናንተ ሀብታም ሆናችሁ፣ እኛ ያን ያህል ሀብታም ሳንሆን እኛ እናንተ ሀብታም ሆናችሁ፣ ስለዚህ ሀገራችን ለቃችሁ ውጡልን። ይሄ ነው ምክንያቱ፣ ሌላ ምክንያት የላቸውም። ግን ህዝቡ አይደለም። ይህንን እዚህ ላይ መገንዘብ ያለብን ኦሮሞና አማራ፣ ጉራጌ፣ ትግሬ፣ እዚያ ያለው ህብረተሰብ አብሮ ተባብሮ መከራውን፣ ችግሩን፣ ደስታውን አብሮ ነው እየተካፈለ የሚኖረው እዚያ እንዳጠና ነው። ነገር ግን ይህን የሚያደርጉት ምንድን ነው? ካድሬዎች ናቸው፣ እዚያ ያሉ የወረዳ ባለስልጣናት ናቸው።
መያድ በጠራው በዚህ ጋዜጣዊ መግለጫ ላይ በደሉ ተፈጽሞብናል የሚሉ ሰዎችም ተገኝተው ነበረ። ከእነዚህ መካከል ስማቸውን ጽጌ ይባላሉ ያሉት እንዲህ ብለዋል።
እነዚህ 80 አባወራ አስራ አቃጥለው ግማሹ ተሰዶ ግማሹ ጫካ ገብቶ እንደገና ምን ጦርነት። አሁንም እኮ ህዝቡ ግን እግዚአብሔር ይስጠው አሁንም ተፋቅሮ ነው ያለው። እነሱ ግን ጦርነት ለመፍጠር ነው እየታገሉ ያሉ። እኛ መኖር ፈርተናል። እኔ አሁን ንብረቴን ጥዬ ነው ትላንትና እሑድ ሊይዙኝ የአገር ፖሊስ ያመጡ። እኔ ጣም ልጫቸው ወጥቼ ነው ልጄን ይዤ በልጄ ስበብ ልጄ ለምን ተመታ ብዬ ፖሊስ አካል ብሄድ በክሽ አንቺ የምንይዝበት መንገድ ብናገኝ አተን ነው አለኝ። እንግዲህ አልኩኝ ሁለቱን ልጆቼን ጥዬ በሜዳ ላይ ከባለቤቴ የተለያይቻለሁ። ማስተዳድራቸው በብስኩት ነው፣ ማስተዳድራቸው በሳምቡሳ ነው። እኔ ሰርቼ መብላት አቅቶኛል። ዛሬ ኢትዮጵያ ህዝብ መንግስት ከሰማኝ የምተነፈብስበት ካ ብሞትም አሁን ከዚህ ሲሄድ እያዛለሁ።
ሌላው ተበዳይ ነኝ ያሉት አቶ ባዩ መኩሪያ ደግሞ እንዲህ ያለ በደል ደጋግሞ እንደተፈጸመባቸው ይናገራሉ። አሁን ተፈጽመዋል በተባለው ግፍም ሰለባ ነኝ ይላሉ።
እኔ ታሰርኩ እንደገና ነጻ ብባል ለምን ነጻ ይባላል ተብለው በክርክር ላይ ተባለ መጨረሻ ላይ ውሳኔውን አገኘ። ውሳኔውን ሲያገኝ ያለምን ይወሰንብኛል ብሎ ጭን በቀል አድርጎ አሁንም ደግሞ እዚህ 2004 2007 ላይ አሁን የተቃጠለ ቤቴ ከዛ ሸሽቼ ደግሞ እዚህ መጠቼ ብሰራ እሱም ተቃጠለ። በቃ ተባረሪ አሁን ከዛ ከመያዝያ 10 ጀምሮ የትም ነኝ አለ። በቤቴም አልገባሁም አሁንም እያሳደ
ሌላዋ ተበዳይ ነኝ ያሉ ደግሞ ይህን ተናግረዋል።
ስሜ በላይነሽ ትባላለሁ። የመጀመሪያው የቤት ቃጠሎ የተጀመረ እንኳን በኖኖ ኖሮ ወረዳ ናኖ ቆንዳላ ላይ የመጀመሪያው ቃጠሎ እኔ ነበርኩ። ከአንዴም ሁለቴ ከሁለቴም ሶስቴ ነው ቤት የተቃጠለብኝ። ውሳኔ ይዤ ውሳኔ ራሱ ተሸክሜን የመጣሁት ውሳኔ ይዤ አንድ እስካሁን ድረስ አስረክቦ መሬቱን ራሱ ቆሞ አስረክቦ ጋሻ ይሉ እስካሁን ፍትህ የለኝም። አርሳለሁ መልሶ እነሱን የሚያስገቡት አዝመራውን ሶስት ዓመት አርሼ ሶስት ዓመትም እነሱን ያስገቡት ይኸው ተመትቼ አካላቴ ጎሎ ጎሎ ጥርሴ ራሱ ክፍት ነው እንዳለ መንጋጋ።
የወረዳውን ፖሊስ አዛዥና በአብዛኛው ተበዳይንን በሚሉ ሰዎች ስማቸው የተነሳውን ኢንስፔክተር ኃይሉ ድርባን ቪኦኤ በስልክ አናግሯቸዋል። የችግሩ መንስኤ መጋቢት 27 ቀን 2007 ዓ.ም ተፈጽሟል ያሉት ግድያ ነው። ገዳይ የአማራ ተወላጅ እንደሆነ፣ ሟች ደግሞ የኦሮሞ ተወላጅ እንደሆነም ኢንስፔክተር ኃይሉ ድርባ ያስረዳሉ። የሟችና የገዳይ ቤቶችም ተቀራራቢ እንደሆኑ የሚናገሩት የወረዳ ፖሊስ አዛዥ የቤቶችን ቃጠሎ ያካሄዱት የሟች ወገኖች እንደሆኑና የ32 አባወራ ቤቶች እንደተቃጠሉ ተናግረዋል። ወንጀሉን ፈጽመዋል የተባሉትን 15 ሰዎችም ፖሊስ ምርመራውን አጣርቶ ለአቃቤ ሕግ አስተላልፎ በአሁኑ ጊዜ ጉዳያቸው በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት እየታየ እንደሆነም ገልጸዋል። ተበደልን የሚሉት ወገኖች እንደሚናገሩት የወረዳውም ሆነ የቀበሌው አስተዳደር አባላት በወንጀሉ አልተሳተፉም ሲሉም ኢንስፔክተር ኃይሉ ድሪባ የቀረበውን ክስ ያስተባብላሉ። የመላው ኢትዮጵያ አንድነት ድርጅት መያድ ጉዳዩን ለማጣራት ወደ ስፍራው የላካቸውን የፓርቲውን አመራር አባል አቶ ሙሉጌታ አበበን አለ ፍርድ ቤት ትዕዛዝ ፖሊስ ለአምስት ቀናት ለምን እንዳሰራቸው ለቀረበላቸው ጥያቄም አቶ ሙሉጌታ የመጣበትን ጉዳይ የሚያስረዳ ደብዳቤ ያለያዘና ህገወጥ ስብሰባ ሲያካሂድ ስላገኘ ነው አስረነዋል ብለዋል። ይሁንና ለአምስት ቀን ሳይሆን ለሁለት ቀናት እንደሆነ ገልጸው ወደ ዞኑ እንዳስተላለፉት ተናግረዋል። በአሁኑ ጊዜ አቶ ሙሉጌታ አበበ ከእስር ተፈተው በዚህ በነበረው የድርጅቱ ጋዜጣዊ መግለጫ ላይ ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አጠር ያለ የስፖርት ዜና አለን። ከሶስት ቀናት በፊት በቤጂንግ የዓለም አትሌቲክስ ሻምፒዮና በ1500 ሜትር ሩጫ ውድድር የወርቅ ሜዳሊያ ያጠለቀችው ወጣቷ ኢትዮጵያዊት አትሌት ገንዘቤ ዲባባ የፊታችን እሁድ በሚካሄደው 5000 ሜትርም ድል እንደምትጎናጸፍ ተናግራለች። በጥሩ ሁኔታ ላይ እንደምትገኝና ልምምዷንም በብቃት እንዳደረገች ዛሬ ከዚያው ከስቴዲየም አካባቢ ለቪኦኤ ገልጻለች።
በቂ ትሬኒንግ አድርጌያለሁ፣ ጥሩ አቋም ላይ ነው ያለሁት። 5000 ላይ እኔ ብቻ ሳይሆን ያው ሁለት ኢትዮጵያኖች ጠንካራ አትሌቶች አሉ። ጠንክረን ያው እየተጋገዝን ከሮጥን ያው ያለፈውን ታሪክ ለመድገም ነው ጥሩ ውጤት የምናስመዘግብ ይመስለኛል የሚቀጥለው ውድድር ላይ።
አትሌት ገንዘቤ ዲባባ በቅርቡ ሞናኮ ላይ በተደረገው የዳያመንድ ሊግ በ1500 አዲስ የዓለም ክብረ ወሰን ማስመዝገቡ አይዘነጋም። የፊታችን እሁድ በ5000 ካሸነፈች ታሪክ ታጽፋለች። እህቷ አትሌት ጥሩነሽ ዲባባ እዚሁ ቻይና በድስኔት ስቴዲየም ከሰባት ዓመታት በፊት በተካሄደ ኦሎምፒክ ላይ በ5ና 10000 ሜትር በሁለቱም ርቀቶች አሸንፋ ሁለት የወርቅ ሜዳሊያዎችን ለሀገሯ አስገኝታለች። እሁድ በታናሽ እህቷ በገንዘቤ በ5500ና በ5000 ሊደገም እንደሚችል ይገመታል። መልካም ዕድል።
አዲሱ ምኞቴን እጋራለሁ። የአገር ብቻ ሳይሆን የቤተሰብም ታላቅ ታሪክ ሊደገም ይመስላል። ተስፋ እናደርጋለን። መልካሙን ሁሉ እንመኛለን። አዲሱ ሌላ ምን ታዘብኩ? ወጣቷ ምርጥ አትሌት ገንዘቤ ዲባባ በሩጫዋ ብቻ ሳይሆን ለዛ ባለው ንግግሯም ቀልጠፍ ያለች ናት።
በጣም ጎበዛ፣
ግሩም አድርጋ የምታምንበትን አገላለጿን ወድጃ አለኝ።
በአቻ ተወዳዳሪዎቿም በባልደረቦቿ ደግሞ ያላት ብርቱ እምነት
በጣም
እኔም ባይሆን ጠንካራ ኢትዮጵያን ከጎን ያሉ አለች። በጣም ግሩም ነው።
ለሁሉም መልካም እድል እንመኛለን። አድማጮች፣ ስርጭታችን ይቀጥላል። የዕለቱ አብይ ርዕስና የትንታኔ መጽሔት ዘገባዎች እንዲሁም የስፖርት ዜና ነበር የተከታተላችሁት። ታዲያ ዕለቱን በታሪክ እናስታውስ። የቀድሞ የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በተወለዱ በ83 ዓመታቸው በቀደመው ወታደራዊ ደርግ ስነ ስርዓት የተገደሉበት ዕለት ነው ዛሬ።
አዎ ዛሬ 21 ነሐሴ የራዲዮ መጽሔት ንጉሴ አክሊሉ በማስታወሻ ደብተሩ ካገኛቸው ታሪካዊ ክንውኖች አንዱ ይሄ ነው ብሎ ነግሮናል።
ዛሬ እንግዲህ ቅድም እንዳላችሁት ቀዳማዊ አጼ ኃይለ ሥላሴ ካረፉ 40 ዓመት ሆነ። ነሐሴ 21 1967 እስካሁን 2007 ዓ.ም መሆኑ ነው። የማረፋቸው ዜና ቀደም ብሎ የተነገረው በኢትዮጵያ ሬዲዮ አማካይነት ነው። ዜናውን የሚያነበውና ዜናውን ቀስ ብሎ በር ከፍቶ ዘግይቶ የደረሰ ዜና ብሎ እንዲያነብ የሰጠው ሰው ሁለቱም እጃቸው ይንቀጠቀጥ እንደነበረ በወቅቱ ሰምቻለሁ። ግን የሰዎቹን ስም አሁን በትክክል እከሌ ነው ለማለት አልፈለኩም። እና በአጠቃላይ ለእረፍታቸው በወቅቱ ብዙ ምክንያቶች ተሰጥተዋል። ከነዚህም አንዱ ንጉሠ ነገሥቱ መታመማቸው፣ ሐኪማቸው ፕሮፌሰር አስራት ወልደየስ ከአዲስ አበባ ውጪ አስመራ እንደነበሩ ነው የተገለጸው። በአጠቃላይ እንግዲህ ዛሬ እሳቸው ካረፉ 40 ዓመት ሆኗል እና በቤተ መንግስት አካባቢ የዛሬ 40 ዓመት ጠዋት ስዕል ቤት ኪዳነ ምሕረት ቤተ ክርስቲያን በምትባለው በታላቁ ቤተ መንግስት በምትገኘው አካባቢ ጠዋት ጀምሮ ጉድጓድ ይቆፈር እንደነበረ በዚህ አካባቢ የነበሩ መነኮሳት ምንድን ነው እያሉ እንዲሁ ጥርጣሬ አድሮባቸው እንደነበረ እና ከሰዓት በኋላ በነበረው ጊዜ ይኸው ዜና መነገሩ ከዛ በኋላ ንጉሰ ነገስቱ ማረፋቸው ከተገለጸ በኋላ ያው እንግዲህ የቀብራቸው ስነ ስርዓት እንደተፈጸመ ለማለትም ሳይሆን ብቻ ንጉሱ የት እንደተቀበሩ ሳይገለጽ ሁኔታው በዚህ ሁኔታ አልፏል። ኢህአዴግ ከገባ በኋላ አንድ ለደርግ ቅርበት የነበረው ሰው ለኔ በደንብ በታሪኩን እንዳጫወተኝ የቀብሩን ቦታ አውጣ ተብሎ ተጠይቆ የግድ እንደው ግድ በመሆኑ አንድ ቦታ ሲጠቁም ሳይሆን ሁለት ቦታ ሲጠቁም ሳይሆን በሶስተኛው ላይ ግን በጣም እንደው ስላስፈራሩት እንደው የመጨረሻ ይሁን ብሎ ጠቁሞ እንደያዘለት ይሄ ለታሪክ ነውና አንተ አይምሮ ውስጥ ይቀመጥ ብሎ ገልጾኛል። በዛ መሰረት ከዛ ከኮሎኔል መንግስቱ ቢሮ አካባቢ ተቆፍሮ አጽማቸው እንደተገኘና ታዕካ ነገስት በአታ ቤተክርስቲያን ለጊዜው እንዲያርፍ ተደርጎ በቅድስት ስላሴ ካቴድራል እሳቸው ባሰሩት ቤተክርስቲያን እንደተቀበረ ነው። እንግዲህ ነብይ በአገሩ አይከበርም ነውና ዝም ብለህ እንዲሁ ለታሪክ ሰለሞን እቺን ዜማ ብቻ ዝም ብለህ ቀረጽልኝ።
የንጉሴን የታሪክ ማስታወሻ ተወሰን እለቱን አስታውሰናል። ንጉሴን በጣም እናመሰግናለን።
ይከብር ነቢ በሀገሩ፣ ነቢ በሀገሩ አይከበርም የሚል ዜማ ነው። ጥሩ አድርጎ ተጫውቶት ነበር። እሱ ግን የተቀረጸው ጥሩ አልነበረም። ሰለሞንም ይህንን የእሱን አስተያየት ስለቀረጸልን እናመሰግናለን።
እሁድ እንግዲህ በራዲዮ መጽሔት ንጉሴ እናገኛለን። የእሁድ ማስታወሻዎቻችን ወደኋላ እናድርግ።
ይህ አለመሆኑን ግን እንገልጻለን።
ትክክል አይደለም። የራሱን የቻለ የራዲዮ መጽሔት ፕሮግራም ይኖረናል። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። እስከ ምሽቱ 4 ሰዓት ይቀጥላል ስርጭታችን። ታዲያ አሁን እዚህ ግድም ዘወትር እንደምናደርገው ሁሉ በነጻዊ ስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ጥቂቱን እንስማ።
ሄሎ ቪኦኤ ፕሮግራማች በአቶ ጸጋይ እና በአቶ ተመስገን ያደረጋችሁት ውይይት እጅግ ደስ የሚያሰኝ በጣም የጎለበትና አመርቂ ውጤት ወደፊት በምድራችን ላይ የሚያመጣ እንዲህ አይነት መጠያየቅና እውነትን መነጋገር ሀሳብ ላይ መሻሻል ያለበትን የሚያመለክት የሚያንጽ አነጋገር ውይይት መከባበር የሞላበት በእያንዳንዱ በተቃዋሚና በመንግስት መካከል እንደዚህ አይነት እይታዎች እንዲበዙ ምኞቴ ነው። ስለ እነዚህ ሁለት ወንድሞች በጣም ደስ ብሎኛል። በርቱ ላለው ቪኦኤ እንደዚህ አይነቱን ነገር አብዝታችሁ ብታቀርቡ የብዙዎች እጅግ ጥላቻ የተሞላ አገሪቷ የጋራ መሆኗን ሳይሆን አንደኛውን ጠላትና እንዲጠፋ የሚያደርግ መልካምን ነገር ማየት የማይችል አስተሳሰቦችን ፈጽሞ የማጥፋት አቅም ያለው ግንዛቤ የሞላው አስተሳሰብ ያላቸውን ሰዎች እያቀረባችሁ በተለይ በመጪው ትውልድ ላይ ይህ አይነት ነገር እየጎለበተ እንዲመጣ ብትሰሩ የበለጠ ደግሞ አድማጮቻችሁን ደስ ታሰኛላችሁ። እናንተም ብዙ ትጎለብታላችሁ ብዬ አስባለሁ። ዳንኤል ነኝ ከቴነሲ። ታንክ ዩ።
የተከበራችሁ የቪኦኤ አድማጮች፣ በቅርቡ በአቶ ተመስገን ዘውዴና በአቶ ጸጋዬ አረፈ አይኔ መካከል የተደረገውን ውይይት አዳምጠናል። መቼም የቪኦኤ ስራ እንጀራ ሆኖ ነው እንጂ ውይይቱ በመላ ዓለም ካሉ የሰብአዊ መብት ድርጅቶችና መንግስታት ካሉት ውጭ አይሆንም። ኢትዮጵያ መንግስትም ራሱ ቢሆን ዛሬ ያፈረበትና አንገቱን የሚደፋበት ጉዳይ በኢትዮጵያ የሰብአዊ መብትን ባለማክበሩ ነው። ስለዚህ ከዚህ በኋላ ያለው ውይይት መሆን ያለበት ነገር በ100% ማሸነፍ ማለት ምን ማለት ነው፣ ምን ያመጣል የሚለውን ነገር ነው ማየት ያለበት። ይሄንን በሌላ ሀገር ወይም በመጽሐፍ ሳይሆን በኢትዮጵያ የነበረው ሁኔታ ማየት ያስፈልጋል። የኃይለ ሥላሴ መንግስት እንደሚታወቀው በ100% ነበር የሚያሸንፍ። የደርግ መንግስት የሚያሸንፈው በ100%። ስለዚህ የኃይለ ሥላሴና የደርግ መንግስት የደረሰባቸውን ኢህአዴግ ሳይደርስበት ሊቀር ይችላል ወይስ አይችልም ለማለት ነው። በምን ህግ መሰረት ይተርፋል ማለት ነው። ስለዚህ አልቃሿ እንዳለችው ለራሳችን እናልቅስ ነው እንጂ ማለት ያለብን የሰብአዊ መብት ተከበረ አልተከበረ የሚለው ነገር አክትሞለታል። ጤና ይስጥልኝ። አመሰግናለሁ።
Uh, አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። አዲሱ
አቤት
የምንድን
ሰው ሲጠራ መቼም አቤት ማለት አለበት።
ወዳታለሁ።
አሁን ያስተ ዜና ነበር፣ ጊዜ የለንም።
ሌላ ግን
ምናልባት ትንሽ ዘና የምንለው ነገር
ልክ ነ
ሙዚቃ አብሮ ምን አለ?
ሙዚቃ አለ። ከሙዚቃው በኋላ የሚመጣውን ሳልናገር ግን ይሄ ሙዚቃ ያስፈልጋል። ዜና ዘገባዎች መደዳውን አሰምተናልና አድማጮች ፋታ ይወስዳሉ። ማኛ ይሰኛል ርዕሱ። የተጫዋቹም የድምፃዊውም ስም ያን ያህል ግርምት የሚያመጣ ነው። አሪቤን አርቪን ይባላል፣ ወይም ቤን በቅጽል ስሙ። እንስማለን። ድምፃዊው አድማጮች፣ ቀጣዩ ቅንብር ታዲያ የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢ ሰለሞን አባተ።
የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የሳይንስ ፕሮግራም መግቢያ እንደገና አነባለሁ። ሌላ ወረቀት ነው ያነበብኩት። ኢትዮጵያ ከፍተኛ አቅም ያላቸውን ሁለት ቴሌስኮፖች እንጦጦ የጠፈር ቅኝት ጣቢያ ላይ ተክላለች። የቴሌስኮፖቹ አጠቃላይ ዋጋ በዛሬ ምንዛሬ ከ600 ሚሊዮን ብር በላይ ነው። የዛሬ 10 ዓመት አካባቢ የተቋቋመው የኢትዮጵያ የህዋ ሳይንስ ማህበር የበላይ ጠባቂ አቶ ተፈራ ዋለዋ ሰሞኑን የሚገኙት አሜሪካ ሲሆን ከዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ናሳ ባለሥልጣናትና ከዋናው ዳይሬክተርም ጋር ተገናኝተው ተወያይተዋል። ስለ ኢትዮጵያ የጠፈር ትኩረትና እንቅስቃሴ ስለ ሰሞኑም የአሜሪካ ቆይታቸው አቶ ተፈራ ዋለዋ በተለይ ለቪኦኤ ትናንት መግለጫ ሰጥተው ነበር። ሰሎሞን አባተ ነው ያነጋገራቸው አቶ ተፈራ ዋለዋን። ቀጥሎ ይቀርባል።
አቶ ተፈራ ጤና ይስጥልኝ፣ እንደምንድን ነው?
ጤና ይስጥልኝ።
ለዚህ ቃለ ምልልስ በጣም አመሰግናለሁ። ትናንትና ከዩናይትድ ስቴትስ የጠፈርና ኤሮኖቲክስ ባለስልጣናት ጋር ስብሰባ ነበሩት። ምን ላይ ደረሰ? በምን ጉዳይ ላይ ተነጋገራችሁ?
እንግዲህ ትናንትና ብቻ ሳይሆን ሰንብተዋል። የናሳ የአሜሪካ ህዋውን የሚመለከተው ተቋም ነው። የዚህን ተቋም ልዩ ልዩ ተቋማትን በተለያየ ክልል ላይ የጎበኘን ነበር የሰነበት ነው እና ከመጨረሻ ኃላፊዎቹ ጋራ ከመጨረሻው ኃላፊም ከሳቸውን ጋራ ያደረግነው ውይይት መቋጫው ነው። አዎ፣ ከዋና ኃላፊው ጋራ ከቻርለስ ቦልደን ጋር ያደረግነው የመጨረሻው ነው። የምንነጋገርበት ዋነኛው ነገር ቁጥር አንድ አጥብቀን የምንጠይቃቸው ያለ ነው የእኛን የመስኩን ተማሪዎቻችንን እና ሰልጣኞቻችንን ኢትዮጵያ መጥተው የሚያስተምሩልን ሳይንቲስቶች እና በተጨባጭ ስራውን እየሰሩ የሚያሰለጥኑልን መሐንዲሶች፣ ለምሳሌ ሳተላይት ግንባታ የሚያሰለጥኑልን እነዚህ ለማግኘት ነው ዋነኛውና ትልቁ ጥያቄ። ሁለተኛው ጥያቄ ከዚህ በተጨማሪ የጋራ ምርምር እንዴት መስራት እንደምንችልና እኛም ራሳችን ለምንሰራው የምርምር ስራዎች የነሱን ልዩ ልዩ መረጃዎች ህዋ ውስጥ ካሉትም ከሰበሰቡትም መለዋወጥ የምንችልበትን እና ሶስተኛውና የመጨረሻው ከዚህ በኋላ በአጭር ይሁን በመካከለኛና ረጅም ጊዜ በትብብር መስራት የምንችላቸውን ነገሮች ካሉ ስምምነት ላይ ልንደርስ እንችል እንደሆነ ይህንንም ጉዳይ ነበር የምንነጋገር የነበረው።
እና ምን ላይ ደረሳችሁ? ምን አሏችሁ?
በናሳ በኩል በጠቅላላ እስካሁን እንዳየነው አዎንታዊ ምላሻቸው ጠንካራ ነው። ነገር ግን ከኛ የሚጠብቁት በእኛም በኩል እንደነሱ አይነት ተመሳሳይ ህጋዊ ተቋም ኖሮ ከእንዲህ አይነት ህጋዊ ተቋም ጋራ ውል መግባት እንደሚገባ ይመለከታሉ። ሀገር ለሀገር የሚባል ውል ጋር እንግባ ወደሚባል ከተሄደ ረጅም ጊዜ እንደሚፈጅ፣ በኮንግረሱ ማለፍ፣ በዋይት ሀውስ ማለፍ ሁሉ የሚጠይቅ ስለሚሆን ጊዜ እንደሚፈጅብን ያነሱና የተሻለና ፈጣኑና አጭሩ ተቋም ለተቋም የእኛና የነሱ ተቋም በመገናኘት መዋዋል መቋጨት የሚቻለውን ያሉ ማግኘት የሚገባን ሳይንቲስቶችና መሀንዲሶችን በሚመለከት ከየትና እንዴት ማግኘት እንደምንችል ከአሜሪካ ልዩ ልዩ ተቋማት እንግዲህ ናሳ ምንድነው የበለጠ ግልጽ እየሆንልን የመጣ ነው። ልዩ ልዩ ዩኒቨርሲቲዎችን በሙሉ ፕሮጀክቶች እየሰጠ ምርምር የሚያሰራ እንጂ እሱ ራሱ ሰሪው አይደለም። እሱ አስተዳደር ሆኖ ነገር ግን አስተዳደርም ብቻ አይደለም እንግዲህ በጣም ከ50-60 ሺህ በላይ ሳይንቲስትም ሁላ ያለበት ተቋም ነው። ሰራተኛ ያለበት ተቋም ነው። ተጨባጭ የሆኑ ፕሮጀክቶች ወደ መስራት ወደ ምህንድስናው ያደላል። ስለዚህ ከልዩ ልዩ ዩኒቨርሲቲዎች ጋር እንዴት አድርገው ሊያገናኙንና እነዚህን ሳይንቲስቶች ማግኘት እንደምንችል መሀንዲሶቻቸው ደግሞ የእነሱ ብዙዎቹ በግል ኩባንያዎች ውስጥ ያሉ እነሱ ጋር ራሳቸው የሚሰሩት ኮንትራት ገብተው የመጡ ኩባንያዎች መሀንዲሶች ናቸው። እነዚህም በኩባንያዎቹ ማግኘት እንደምንችል ነው የሚያነሱልን እና በጠቅላላው ግን በአጭሩ ማለት የምንችለው ሊደግፉን ከልባቸው ጥረት እንደሚያደርጉን ያየ ነው። ከዚህም አልፎ ለምሳሌ አሁን የእኛ የእንጦጦ የውሃ ምርምር ማዕከል ያለው እነሱ መስራት እየፈለጉ በእኛ አካባቢ በምስራቅ አፍሪካ ለመስራት ያልተመቻቸውን እኛ ልንሰራ እንደምንችል እና የጋራ ምርምርም ማድረግ እንደሚገባም መንገዱላ ሲያሳዩን ነበር። ስለዚህ በጠቅላላው ምንድን ነው ማለት የምችለው አዎንታዊ ምላሹ ከጠበቅነው በላይ እንጂ ያነሰውን አላገኘነውም። በዚህም በጣም ጥሩ ነው ብለን ያሰብ ነው።
አቶ ተፈራ፣ ከዚህ ከቁርጠኝነት መግለጫ እና በአጠቃላይ ጉዳዮች ላይ ከመነጋገራችሁ በስተቀር የተፈራረማችሁት ስምምነት በገንዘብ የሚመነዘር ወይም ተመሳሳይ ንግግር ነበረ?
አሁኑ ጊዜ ወደ ፊርማ መፈራረም ወደሚባል የመጣ ነገር የለንም። ነገር ግን ለሱ የሚመች መነሻ በሚገባ ተዘጋጅቷል ማለት ይቻላል። እነሱም በበኩላቸው እንደ ቤት ስራቸው ወስደው የሚሰሩትን ሊሰሩ፣ እኛም በበኩላችን ልንሰራና እንደገና በአመቺው ጊዜ ደግሞ እየተገናኘን ተነጋግረን ጫፍ ላይ ለማድረስም መግባባቱ አለ።
የኢትዮጵያ የስፔስ ሳይንስ ማህበረሰብ ወይም ስፔስ ሳይንስ ሶሳይቲ በመንግስት ደረጃ ምን ያህል እውቅና ያለው ተቋም ነው?
በመንግስትማ ደንበኛ እውቅና ያለው ተቋም ነው። ደንበኛ እውቅና ስንል በሀገሪቱ ሕግ መሰረት የኢትዮጵያ ስፔስ ሳይንስ ሶሳይቲ ሕጋዊ እውቅና ያለው ተቋም ነው። እንደ ተቋም
ከመንግስት ጋር እስከ ተኛ አሰራር ግንኙነት
የተቋሙ ባህሪ ምንድን ነው? ማህበር ነው። ናሳ ደግሞ የመንግስት ተቋም ነው እና እኛም ጋር የናሳ አይነት ተቋም እንዲኖር ግምት ውስጥ ያስገባሉ። ሌላው እኛ ጋም ለእናንተም ላንተም ግልጽ እንዲሆን የሚያስፈልገው አሁን ይሄንን ነገር ይዘን ምንንቀሳቀሰው እንደ ኢትዮጵያ ስፔስ ሳይንስ ሶሳይቲ ብቻ አይደለም። የእንጦጦ ምርምር ማዕከል ማለት ምንም እንኳን የኢትዮጵያ ስፔስ ሳይንስ ሶሳይቲ አስገንብቶ አጠቃሎ ጨርሶ ቢያስረክብም አሁን ለሀገሪቱ የመንግስትም ይሁን የግል ዩኒቨርሲቲዎች ባለቤትነት አስረክቧል። ይሄ ተቋም የምርምር ማዕከሉ እና ማሰልጠኛም ነው። ምርምር ብቻ አይደለም። በዚህ ጊዜ አሁን 18 የፒኤችዲ ተማሪዎች አሉበት እዚህ ምርምር ማዕከል ውስጥ። ንብረትነቱ እንደ ፋውንዴሽን የመንግስት ተቋማት ንብረት ነው ማለት እንችላለን። የኢትዮጵያ ስፔስ ሳይንስ ሶሳይቲ አንዱ አባል ነው እንጂ እንደ ድሮ ባለቤቱ እሱ ብቻ አይደለም። እና እንደ እንጦጦ ኦብዘርቫቶሪም ነው አሁን እዚህ ውይይቱን ከናሳ ጋር የምናደርገው ማለት ነው።
አቶ ተፈራ፣ ወደዚህ ወደ እንጦጦ ጉዳይ መለሳለሁኝ። አጠር ላለች ጊዜ እስቲ ስለ ራስዎ ልጠይቅዎት እና አሁን ምን እያደረጉ ነው?
አሁን እኔ ኃላፊነት ከመንግስትም ከድርጅትም አስረክቤ ከወጣው እንግዲህ አራተኛ አመት ነው። ነገር ግን ባለኝ ጊዜና አቅም ደግሞ በዋነኛነት የምሰራው በዚህ በህዋው ጉዳይ ላይ ነው።
እርሶ የዚህ ማህበር ሊቀመንበር ነበሩ?
አዎ፣ ሊቀመንበር ነበርኩ።
አሁንስ?
በማህበራችን ህግ መሰረት አንድ ሰው ሁለት ዙር በመሪነት ከሰራ በተከታታይ ኃላፊነት አስረክቦ ይወጣል። በዚህም መሰረት ባለፈው የካቲት ወር ኃላፊነት አስረክቤ በአሁኑ ጊዜ የማህበሩ ሊቀመንበር ሌላ ሰው ነው። በጉባኤው ላይ ማህበሩ የማህበሩ የበላይ ጠባቂ መሆን ይገባል ብሎ በወሰነው መሰረት የማህበሩ የበላይ ጠባቂ ነኝ። ከዚህ ውጭ ግን የእንጦጦ የምርምርና ልዩ ማሰልጠኛ ማዕከል የቦርድ ሊቀመንበር ነው።
አቶ ተፈራ፣ እርስዎ እንግዲህ የሚታወቁት በኢህአዴግም ከከፍተኛና ከነባር ካድሬዎች አንዱ በመሆኑ ነው። በመንግስትም ደረጃ ላቅ ባሉ የስልጣን ደረጃዎች ላይ የነበሩ ሰው ነዎት እና እንደ እርስዎ አይነት በከፍተኛ ደረጃ ያለ ሰው በተለይ ተፈራ ዋልዋ ሲባል ከሚታወቅባቸው ሌሎች የስራ መስኮች ወጣ ብሎ ስፔስ ሳይንስ ላይ በኃላፊነት መመሪያ ገቡ ሲባል ብዙ ሰው ተደንቆ ነበረ። ለምን እርስዎ ሆኑ የዚህ ማህበር ሊቀመንበርም አሁን ደግሞ የበላይ ጠባቂ?
እንግዲህ በነገራችን ላይ እኔ ለዚህ ሳይንስ የነበረኝ ፍቅር ገና በልጅነቴ የሚጀምር ነው። አንደኛ ደረጃ ትምህርት ቤት እያለሁ ከስድስተኛ ክፍል ጀምሮ ነው የነበረው ማለት እችላለሁ። ስለዚህ ሁልጊዜ በዚህ ሳይንስና ቴክኖሎጂ መስክ ዓለም ወዴት ሄደ፣ ምን እየሆነ ነው የሚለውን በቅርብ እከታተላለሁ በሚኖረኝ ትርፍ ጊዜ። የዛሬ 11 ዓመት ወደ ኋላ ሄደን እኔ ብቻ ሳልሆን ለካ አንድ ሁለት እየተባለ ሌሎችም ሰዎች እንደኔው በዚሁ መስክ ላይ ፍቅር ያላቸው ነበር። ተሰባሰብ 47 ሰው ሆነን ማህበር መሰረትን። በዚህ ጊዜ ማህበር መመስረት የፈለግነው ለምንድን ነው? ይሄ በ1996 ዓመተ ምህረት ላይ እና ይህንን ሳይንስና ቴክኖሎጂ ለማራመድ ነው አላማችን አድርገን የተደራጀ ነው። ምክንያቱም ምንድን ነው በጊዜው ድሃ ስለሆን በዚህ ሳይንስና ቴክኖሎጂ ላይ ኢትዮጵያ መስራትም የሚመለከታትም ነገር አይደለም ብሎ የማሰብ ጠንካራ አስተሳሰብ ነበር። ስለዚህ ቅድሚያ የምንሰጠው ጉዳይ አይደለምና አርፋችሁ ተቀመጡ የሚል አይነት አስተሳሰብ ስለነበረ ምንም እንኳን እኔ በጊዜው ትልቅ ኃላፊነት ቢኖረኝም እንደ መንግስት፣ ነገር ግን ብቻዬን እንደፈለግኩ መወስን አይደለሁም። ሁልጊዜም የጋራ ውሳኔ ነው በኢህአዴግም በመንግስትም። ስለዚህ በማህበር ተደራጅተን አላማውን ማራመድና በመጨረሻም ትክክለኛ ግንዛቤን ለማስያዝ ነበረ ጥረት ያደረግነው። ይሄ ነው አነሳሱ።
ለመሆኑ እርስዎ በትምህርትም በሌላም የምርምር መስክ የሳይንስ እውቀት ወይም ቅርበት አለዎት?
አይ፣ የሳይንስማ ሰው አይደለሁም። ድሮ እመኝ ተማሪ እያለሁ ወደ በረሃ ከመውጣቴ በፊት የፖለቲካ ሁኔታ መጥቶ ወደ በረሃው ባይወስደኝ ምን ትማር ነበር ብለህ ብትጠይቀኝ የህዋውን ሳይንስ ነበር የምማረው። ነገር ግን ምኞቴ አልሆነም፣ ሌላው ምኞቴ ነው የሆነውና በዛ ምክንያት የሳይንሱ ሰው አይደለሁም እኔ። ይሄ ማለት ግን ሳይንሱ ያለበት ሳይንሱም ቴክኖሎጂውም ያለበትን ሁኔታ ለረጅም ዓመታት በቅርብ በጣም ስለምከታተል ሁኔታውን በሚገባ ቃል
እሱ ወደ አነሱልኝ አንዲት ነጥብ ዞር ልበል። አቶ ተፈራ፣ ይሄ ኢትዮጵያ እንዴት ነው ከጠፈር ጋር የምትሰራው የሚል ጥያቄ ተነስቶ ነበር ያሉኝን ወደዛ ጋር መለስ ልበል። በእርግጥም ኢትዮጵያ ብዙ ምድራዊ ውጣ ውረዶች ያሉባት፣ ብዙ ጣጣዎች ያሉባት ሀገር፣ ገና በዓለም ውስጥ እጅግ ደሀ ከሚባሉ ሀገሮች አንዷ የሆነች ሀገር ሆና ሳለ ሰማይ ላይ ምን ትፈልጋለች መጀመሪያ እዚህን ሳትጨርስ የሚል ብዙ ንግግር አለ። እንደውም የዛሬ የእንግሊዝ ዴይሊ ሜል ሳነብ ነበር እና ጋዜጣ ነው ከእንግሊዝ መንግስት የ300 ሚሊዮን ፓውንድ እርዳታ ወደ 1 ቢሊዮን የኢትዮጵያ ብር ማለት ነው እያገኘች ያለች ሀገር የ2 ሚሊዮን ፓውንድ ፕሮጀክት ዘርግታለች። እነዛን ቴሌስኮፖቹን ጨምሮ ማለት ነው፣ ኦብዘርቫቶሪውን ጨምሮ ማለት ነው። እና እንደዚህ አይነት ስራ መስራቷ ደግሞ በተወሰነ ደረጃ በአንዳንድ አካባቢዎች እያስወቀሳት ነው የሚል ጽሁፍ ነው ያነበብኩት። ብዙዎችም ይናገራሉ ይሄንን። እንዴት ነው የእርስዎ መልስ ለዚህ?
ለዚህ የኔ መልስ ሁለት ነው። መጀመሪያ ነገር ኢትዮጵያ ወደዚህ ሳይንስ እና ቴክኖሎጂ በመግባቷ እየተወቀሰች ነው የሚለው እሱ የለም። እንዲያውም በግልባጩ የተቀረው ዓለም እጅግ በመገረም በጣም ጥሩ እርምጃ ወስዳችኋል። ዴይሊ ሜይልም የሚለው እኔም አንብቤያቸዋለሁ። እንዲህ አይነት እርምጃ ወስዷል፣ ብዙ ነገር ሄዷል፣ እንዲህ ነው ብሎ አስረድተው፣ ነገር ግን አሁን ኢትዮጵያ ባለችበት ድህነት ይሄ ነገር ቅድሚያ ልሰጠው የሚገባት ይሆን ወይ በሚል ነው የሚጠይቀው እንጂ አውግዞ አይደለም የሚሄደው። ስለዚህ ዓለም የተቀረው ዓለም የተደነቀበት ነገር ቢኖር ተገቢ እርምጃ እንደወሰደ ነው። አንደኛው መልስ ይሄ ነው። ሁለተኛው መልስ የህዋው ሳይንስና ቴክኖሎጂ ላይ ያለው ግንዛቤ ነው። አሁን አንተም የምትገልጸው እሱን ነው። ግንዛቤው ምንድን ነው? የህዋው ሳይንስና ቴክኖሎጂ የበለጸጉ ሀገሮች የሚሰሩትም የሚጠቀሙበትም የቅንጦት ሳይንስና ቴክኖሎጂ ነው ተብሎ ይታሰባል። በማን? እኛና እኛን በመሳሰሉ ያልበለጸጉ ሀገሮች። አይመለከተንም አንጠቀምበትም ነው የሚታሰበው። ይሄ ግንዛቤ ነው እጅግ መሰረታዊ ስህተት ያለበት። የህዋውን ሳይንስና ቴክኖሎጂ ውጤቶችን ከጥንት ጀምሮ እስካሁን የማይጠቀምበት የዓለም ጥግና የሰው ፍጡር የሚባል ሰው የለም። አሁን ካንተ ጀምሮ አንተ ራስህ አሁን በቀጥታ የህዋውን ሳይንስና ቴክኖሎጂ ውጤት እየተጠቀምክ ነው ያለው። ለምሳሌ አሁን ኢትዮጵያ ብንወስድ የህዋው ሳይንስና ቴክኖሎጂ ውጤትን በብዙ የስራ መስኮቻችን ላይ እየተጠቀምን ነው የምንውለው። ምሳሌ እንወስድ። አሁን ከዚህ ሆነ በቀጥታ ደውለህ የትም ዓለም ጥግ ኢትዮጵያም ይሁን የትም ተገናኝተ በሰኮንዶች ጊዜ ውስጥ ትነጋገራለህ። በምንድን ነው የምትገናኛለሁ? ከኢትዮጵያ ጋር በሳተላይቶች ነው። የህዋው ሳይንስና ቴክኖሎጂ ውጤት ነው። በኢትዮጵያ ውስጥ በአሁኑ በዚህ ጊዜ ትምህርት ሚኒስቴር ብቻ ስንትና ስንት ቻናሎች አሉት? ትምህርት እኮ የሁለተኛ ደረጃ ትምህርቱን ትምህርት ሚኒስቴር በሳተላይት ነው የሚያስተምረው። እንዲህ እያልኩ ዝርዝሩን ነግሬ አልጨርስም። በጣም በብዙ መስክ ላይ ስራ ላይ ውሎ ይገኛል በሀገራችንም። ስለዚህ የበለጸጉ ሀገሮች የሚሰሩትና የሚጠቀሙበት ሳይንስና ቴክኖሎጂ ነው የሚለው የተሳሳተ የሚሆነው፣ እነሱም ይጠቀማሉ እኛም እንጠቀማለን። ልዩነታችን መጠቀምና ለመጠቀም ላይ በፍጹም አይደለም። ልዩነታችን እነሱ በዚህ ሳይንስና ቴክኖሎጂ ሲጠቀሙ በራሳቸው ጭንቅላት በራሳቸው ተቋማት፣ እኛ ስንጠቀም የእነሱን ጭንቅላትና ተቋማት ቀጥረን ኪራይ እየከፈልን ነው የምንጠቀመው። ልዩነታችን ይሄ ነው እንጂ ይህንን ሳይንስና ቴክኖሎጂ ሳንጠቀም ለአንዲትም አፍታ ፎር ኤ ፍራክሽን ኦፍ ሰከንድ ማለት ሳንጠቀም የምንቆይበት ሁኔታ የለም። አንድ ሁለተኛ፣ ይህ ሳይንስና ቴክኖሎጂ በማንኛውም እስካሁን በታየበት የድህነት ማሸነፊያ ከባዱ መሳሪያ ነው እንጂ በድህነት ምክንያት ማንሰራው ነው የሚባል አይደለም። ለዚህማ ካነሳን አሁን በለጸጉ የሚባሉ ሀገሮች እኮ ከድሮ ጀምሮ የበለጸጉ አይደሉ። የበለጸጉት ወደኋላ ነው። በዚህ ሳይንስና ቴክኖሎጂ ላይ እኮ መስራት፣ መመራመር፣ ማስተማር፣ ማሰልጠን የጀመሩት አሁን አይደለም፣ ድሮም ድሀ እያሉም ጭምር ማለት ነው። ስለዚህ ማንኛውም ሳይንስና ቴክኖሎጂ ላይ መስራትን ድህነት ያግዳል ሳይሆን ድህነት ማሸነፊያ፣ ማጥፊያ፣ መበልጸጊያ መሳሪያ ነው።
ኢንቨስትመንት ነው።
በጣም ከባድ ኢንቨስትመንት ነው። ስለዚህ አሁን ለምሳሌ ወሰድና 3 ሚሊዮን ነው 2 ሚሊዮን ፓውንድ ወጪ አረጋችሁ በሚል አነሳዋል። በቀን ስንት ለኪራዩ? አረ እሱ ወጪው ከዛም በላይ ነው። በቀን ስንትና ስንት ኪራይ ነው ስንከፍል የምንውለው? አሁን እስቲ ገምት። የኢትዮጵያ ቴሌኮሙኒኬሽን ብቻ የሚከፍለውን ገምት። ኢትዮጵያ ቴሌቪዥን ታለ አይደለም? አሁን እዚህ አሜሪካ ዋሽንግተን ቁጭ ብለ አሁን ታዲያ ያ ሁላ ኪራይ ሳንከፍልበት ታየዋል? እና እንደዚሁ ኢንቨስት ብናደረግ ኪራይ መክፈሉንም በሂደት እየቀነስን መጨረሻ እንደውም ራሳችን እኮ ኪራይ ማስከፈል የምንችል እንሆናለን። የሀብት ምንጭ ነው። አንዲት ምሳሌ ብቻ ብነግርህ ደስ ይለኛል፣ ምን ያህል ይሄ መስክ ራሱ የሀብት ምንጭ፣ ከባድ የሀብት ምንጭ እንደሆነ ለማሳየት። ሉክሰምበርግ የሚባል ሀገር አለ አውሮፓ። ይሄ ሀገር በዚህ መስክ በሚሰራው ስራ በ2013 በፈረንጅ አቆጣጠር 183 ቢሊዮን ዶላር ገቢ አግኝቷል። 183 ቢሊዮን ዶላር ነው ምልህ ከዚህ ከህዋው ሳይንስና ቴክኖሎጂ ተግባር ላይ በማዋል። ይሄ ሀገር ምን ያህል ህዝብ ነው ምን ያህል ነው የሚለው እንደው ብነግርህም ይገርማል። ሉክሰምበርግ ጠቅላላ ህዝቡ 370,000 ህዝብ ነው። 370,000 ህዝብ የእውቀትና የቴክኖሎጂ ባለቤት ስለሆነ
በዚህ መስክ ብቻ ምን ያህል ከፍተኛ ሀብት እያመነጨ እንደሆነ ማየት ይቻላል።
አድማጮች፣ ሰለሞን ከአቶ ተፈራው አልቧ ጋር የጀመረው ውይይት አላበቃም።
አቶ ተፈራ፣ ሌላ አንድ ማንሳት የምፈልገው ጥያቄ የእርሶ ቡድን በተለይ በእርሶ እየተመራ ወደ አሜሪካ የመጣው የፕሬዚደንት ባራክ ኦባማን የምስራቅ አፍሪካ ጉብኝት ተከትሎ ነው። ኬንያና ኢትዮጵያ ያደረጉትን ማለት ነው። እና አሜሪካን በዛ አካባቢ ከዚህ ከልማቱ ወጣ ያለ ፍላጎት አላት፣ ትኩረት አላት። አንዱም የጸጥታና የጦር ጉዳይ ነው። እናንተ ከዚህ ከጦር ከጸጥታ ጉዳይ ጋር ተያይዞ የምትሰሩበት የምትንቀሳቀሱበት መስክ አለ? ከናሳም ጋር የምትተባበሩበት?
በቀጣይ ዝግጅቱ አቶ ተፈራ ለዚህና ለሌሎችም ጥያቄዎች የሰጡትን መልሶች ይዞ ይመለሳል። ክቡራትና ክቡራን አድማጮች ስርጭታችንን ማገባደዳችን ነው። በ19፣ 22ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ የሚተላለፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የመራችልን ጽዮን ግርማ፣ ከተተኪው ስርጭት መሐንዲስ ጋራ እና ከዋናው አዘጋጁ ለዛሬ ከሰለሞን ክፍሌ ጋራ እንሰናበታለን።
ነገ አርብ ከምሽቱ 1 ሰዓት ላይ በልዩ ግማሽ ሰዓት ዝግጅት፣ ከምሽቱ 3 ሰዓት ላይ በመደበኛው ፕሮግራማችን እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ። The Voice of America.